ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማስተምረው የወንጌል ትምህርት ከመስቀሉ ጋር የተጣላ የምንፍቅና ትምህርት በሚል ርዕስ ላይ የማስተምረው ትምህርት ይሆናል። ውድ አድማጮች በገላትያ ምዕራፍ 2 ላይ የአምላካችን እግዚአብሔር ቃል ከቁጥር 19 ጀምሮ እስከ 21 እንደዚህ ይላል። እኔ ለእግዚአብሔር ሕያው ሆኜ ኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና ከክርስቶስ ጋር ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። የእግዚአብሔርን ጸጋ አልጠልም፣ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል የአምላካችን ቃል። ባለፈው ሳምንት እንዳስተማርኩት የተለያዩ የምንፍቅና መምህራኖች የጌታ ኢየሱስ ክርስቶስን የመስቀሉን ሥራና የትንሣኤውን እውነት እያጋጩ ወይም ደግሞ እያምታቱ እንዴት እንደሚያስተምሩ ምሳሌ አድርጌ አንዱን ሰው አቀርቤ ነበረ። የጌታችንን ሞት ዋጋ ከሚያሳጡት ሐሰተኛ ትምህርቶች መካከል በስፋት የሚገኘው ኬኔት ሄገን ከሚባለው ሰው እንደሆነ እናያለን። ኬኔት ሄገን በርካታ ኢትዮጵያውያን አማኞች ለስልጠና እርሱ ባቋቋመው ትምህርት ቤት በመግባት የሐሰት ትምህርቱን ተግተዋል። ይህ ሰው የሚላቸውን ሁሉ ሰው እንዲያውቃቸው ቢደረግ እጅግ የሚያስደነግጡ ትምህርቶችን እንዳስተማረ በማስረጃ ማሳየት ይቻላል። አሁን ከማቀርበው ትምህርት አንጻር ኬኔት ሄገን የክርስቶስን የመስቀሉን ሥራ እንዴት አድርጎ እንደሚያስተምር አንድ ቦታ ብቻ ላይ ጠቅሼ ላካፍላችሁ። የኛ ችግር ይላል ኬኔት ሄገን፣ የኛ ችግር ያለው የመስቀል ሃይማኖትን መስበካችን ላይ ነው። መስበክ ያለብን የዙፋን ሃይማኖት ነው። ይህንን የምለው ሰዎች በመስቀል ላይ መቅረት እንዳለባቸው ማሰባቸውን በመመልከት ነው። አንዳንዶቹ የመንፈስ ቅዱስን ጥምቀት ከተቀበሉ በኋላ ወደ መስቀሉ በመመለስ በዚያ ቀርተዋል። መስቀሉ የመሸነፊያ ስፍራ ነው፣ ትንሣኤ ግን የድል ስፍራ ነው። መስቀሉን ስትሰብክ ሞትን ነው የምትሰብከው በማለት ይናገራል። ይህ ሰው እንደሚያስተምረው ከሆነ አማኞች ስለ መስቀሉ መስበክ የለባቸውም። መስበክ ያለባቸው ስለ ዙፋኑ እንደሆነ ይናገራል። ይህንን ሰይጣናዊ የሆነ አቋም ኬት እንዳመጣው ኬኔቴ ግን መገመት ይቻላል። ከመጽሐፍ ቅዱስ ሊሆን ፈጽሞ አይችልም። ከሰይጣን የተቀበለው ትምህርት ነው የሚያስተምረው። ጳውሎስ መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው በማለት በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 2 እስከ 3 ላይ የተናገረው ይጣላል ብሎ የሚያምን ሰው ካለ ወይንም ደግሞ ይህን ጥሎ የኬኔት ሄገንን ትምህርት ይቀበላል የሚል ሰው ካለ ያበደ ወይም ሰይጣን የተጠናወተው ብቻ ነው። ጳውሎስ ስለ ጌታ ኢየሱስ መስቀል የሚሰብከው ለማን ነው? ምልክት ለሚለምኑት አይሁድና ምድራዊ ጥበብን ለሚሹት የግሪክ ሰዎችም ነው። በኬኔት ሄገን ምንፍቅና መሰረት የክርስትና ችግር የመስቀል ሃይማኖት ከመስበክ የመጣ እንደሆነ ነው የሚያምነው። መስቀል መስበክ ያመጣው ችግር ምንድን ነው? በትንሣኤ ሕይወት ለመኖር አማኞች ያልቻሉት ራሳቸውን በመስቀል ላይ በማስቀረታቸው ነው የሚል አቋም አለው። ይሄ የሚዳሰስ ጨለማ ያለበት አቋም ነው። መስቀሉን የመሸነፊያ ስፍራ አድርጎ በመመልከት አማኞች መስቀል አልባ በሆነ የድል ሕይወት ሊኖሩ እንደሚችሉ ያስተምራል። ይህ ስህተት ጥልቅ የሆነ ስህተት ነው። ከኔት ግን እግዚአብሔር ሳይናገረው አለኝ ለሚላቸው በርካታ የስተት ትምርቶቹ የተጋለጠው መስቀል ላይ መቅረት ያለበትን ስጋውን ከመስቀል ላይ በማውረድ የድል ህይወት እየኖረ የመሰለው የሳተ ይመስለኛል። እግዚአብሔር ቃል ስለ መስቀሉ ምን ያስተምረናል? አንደኛ የጌታ ኢየሱስ ደቀ መዝሙር ሊሆን የሚወድ በሙሉ መስቀሉን ሳይሸከም ጌታን መከተል ፈጽሞ እንደማይችል የእግዚአብሔር ቃል ያስተምረናል። ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን ሚስቱንና ልጆቹንም ወንድሞቹንም እህቶቹንም የራሱን ህይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ማንም መስቀሉን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም ይላል ጌታ ኢየሱስ። መስቀል ተሸክሞ ጌታን መከተል ማለት መስቀል ያልተለየው ሰው መሆንን ያሳያል። መስቀሉን አማኞች የሚሸከሙበት ምክንያቱ ምንድነው? ልትካድ የሚገባት ነፍስና ሊጎሸም የሚገባው ስጋ ስላላቸው ነው። በኬኔት ሄገንና ተከታዮቹ ትምህርት መሰረት መስቀል ላይ መቅረት ወይንም ከመስቀል ጋር የተያዘ ህይወት ለተሸናፊነት ህይወት የሚያጋልጥ አቋም ሰው እንደሚኖረው ያሳያሉ። ይህ በሰው ህይወት ለሰይጣን ለኃጢአትና ለዓለም ሰዎች ተጋልጠው እንዲኖሩ የሚያደርግ ክፉ የሆነ አቋም ነው። አማኞች መስቀል ሳይሸከሙ የድል ህይወት ሊኖሩ አይችሉም። ኢየሱስን መከተል ነው የድል ህይወት። ኢየሱስን መከተል መስቀል ሳይሸከሙ ሊሆን አይችልም። ይህንን ያለው የጌቶቹ ጌታ የነገስታት ንጉስ የናዝሬቱ ኢየሱስ ነው። ሁለተኛ ሐዋርያት የኢየሱስን ሞት እለት እለት እየተሸከሙና ለሞት አልፈው እየተሰጡ የሚኖሩት ለተሸናፊ ህይወት ሳይሆን የትንሳኤውን ህይወት ለሚገልጥ አሰራር እንዲመቹ እንደሆነ ወንጌል ያስተምረናል። በሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 10 እስከ 12 ላይ የኢየሱስ ህይወት ደግሞ በስጋችን ይገለጥ ዘንድ ሁሉ ጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። የኢየሱስ ህይወት ደግሞ በሚሞት ስጋችን ይገለጥ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና ስለዚህ ሞቱ በእኛ ህይወቱ በእናንተ ይሰራል ይላል። የኢየሱስ ሞት ሳይሰራ የኢየሱስ ህይወት አይሰራም። የኢየሱስ ሞት የሚሰራው እለት እለት እንደሆነ ከዚህ ክፍል እንማራለን። ሐዋርያው ጳውሎስ የኢየሱስ መሞት በስጋችን ተሸክመን እንዞራለን ይላል። ከላይ ጌታችን እንደተናገረው መስቀሉን ሳይሸከም ሊከተለኝ አይችልም ይላል። ጳውሎስም ተሸክመን እንዞራለን ይላል። ወዴት ነው የሚዞሩት? ኢየሱስን እየተከተሉ ነው የሚሄዱት። ይሄ ትምህርት ከኬኔት ሃገን ትምህርት ጋር እጅግ የማይስማማ የሚላተም የኬኔት ሃገንን ትምህርት ድዊ የበዛበት ለክፉ ሥራ የሚያጋልጠውን ትምህርት የሚያሳየ ነው። የኬኔት ሄገን ትምህርት በክርስቶስ ሞት ኃይል ስር መሆን የሽንፈት ምክንያት አድርጎ በመውሰድ አማኞች መስቀል ላይ መቅረት የሌለባቸው መንፈስ ቅዱስን ከተቀበሉበት ጊዜ አንስቶ ነው ይላል። ጳውሎስ ግን የኢየሱስ መሞት ሁልጊዜ ተሸክመን ዞራለን ብቻ አይደለም ይለው፣ ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለን ይላል። ለሞት አልፎ መሰጠት ሳይኖር ሞቱን በስጋ ተሸክሞ መዞር ሳይኖር የድል ህይወት የለም። የድል ህይወት ምንድነው? ጳውሎስ በስጋቸው ሞቱን ተሸክመው የዞሩ ከጌታ ከኢየሱስ ክርስቶስ የተነሳ ለሞት አልፈው የተሰጡ በኖሩት ህይወት ህይወቱ በሚያገለግሏቸው ሰዎች ህይወት ውስጥ ይሰራ፣ የጌታ ሞቱ ደግሞ በሐዋርያቶቹ በአገልጋዮቹ ህይወት ይሰራ እናያለን። ጳውሎስ የሚለው የኢየሱስ ህይወት ደግሞ በስጋችን ይገለዘን ሁልጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። ይሄንን እውነት ትክክል አይደለም የሚል አለ? ማንም የሚኖር አይመስለኝም። ዛሬ እውነት ዋጋ ባጣበት ዘመን፣ ለእውነት አማራጭ እውነት አለ እየተባለ በሚነገርበት ዘመን የሐዋርያትን ትምህርት የማንቀበል ለመሆን ካልመረጥን በስተቀር ኬኔት ሄገንና ተከታዮቹ ሐሰተኞች ሲሆኑ የሐዋርያት ትምህርት ግን ትክክለኛ ነው። ሃይማኖታችሁን ከበረዘ ለብዙ ስተት ነገር ከመያጋልጣችሁ እንዲ ከመስ የመሰለ እኩይ ትምርት ከመያስተምሩ መምህራን ራሳችሁን መጠበቅ አለባችሁ። ውድ አድማጮች ከላይ ያየናቸው መሰረታዊ ስተቶች እንዴት እንደሚመጡ በቅጡ መረዳት አለብን። አማኞች በክርስቶስ የሚኖሩትን ህይወት ለፈውስና ለተሳካ ምድራዊ ህይወት ለማዋል ካላቸው ስጋዊ ፍላጎት የሚመነጭ ጌታችን ውድ አድማጮች በጣም ማስተዋል ያለብን ጌታችን ከምድራዊ አዳም ካገኘነው ስጋዊና ዓለማዊ ህይወት ያዳነን በሰማያዊና መንፈሳዊ ህይወት እንድንኖር ነው። ዓላማው ያ ነው። በክርስቶስ ትንሣኤ የተገኘውን የድል ህይወት በምንም አይነት አማኞች ከክርስቶስ ሞት ጋር እለት እለት እየተባበሩ መስቀሉን ሳይሸከሙ ሊኖሩት አይችሉም። ጥቅስ እየጠቀሱ በራሳቸው ጉጉት ብቅና ፍላጎት የጌታ ኢየሱስን የትንሣኤ ህይወት ለማመዳለው ማለት ማንም ሰው አይችልም። ሞቱ ሳይሰራ ህይወቱ አይሰራም። መስቀሉ ሳይኖር የድል ህይወት የለም። ህይወቱ የትንሣኤው ኃይል ነው። የትንሣኤው ኃይል የርሱ ህይወት ነው። ብዙ ሰዎች የሚሳሳቱት የድል ህይወትን የትንሣኤ ህይወትን እንዴት እንደሚመለከቱት አመለካከታቸው ላይ ብዙ ስተቶች አሉ። እኛ ያለ እርሱ የኛ አድርገነው ለኛ የምንኖርበት ህይወት አይደለም የትንሣኤ ህይወት። የትንሣኤ ህይወትን ክሌም የምናረጋው የኔ የምናደርገው ነገር አይደለም። ያለ ጌታ ያለ ኢየሱስ ክርስቶስ የትንሣኤ ህይወት የማናችንም አይደለም። የትንሣኤውን ህይወት ያለ ኢየሱስ ክርስቶስ በምንም አይነትና ሁኔታ ማንም ሰው በራሱ ህይወት ሊኖረው የሚያደርግበት አሰራር ፈጽሞ የለም። ሐዋርያው ጳውሎስ የሚለውን መልከት ነገር ግን በህይወት ሆነን ብንኖር ወይም ብንሞት ክርስቶስ በግልጥነት እንደወትረው አሁን ደግሞ በስጋዬ ይከብራል። ለኔ ህይወት ክርስቶስ ሞትም ጥቅም ነውና ይላል ጳውሎስ። በዚህ ቦታ ላይ በጣም በስጋው ኢየሱስ ክርስቶስ በግልጥነት እየከበረ የሚኖርበትን ምስጢር ሲናገር ለኔ ህይወት ክርስቶስ ሞትም ጥቅም ነውና ይያለ ነው የሚናገረው። ጌታ ኢየሱስ በስጋችን የሚከብረው በህይወት ብንኖር ወይም ብንሞት ነው። በስጋችን ኢየሱስ እንዲከብር ሞትን ጥቅም ባደረገ መንፈሳዊ አቋም መኖር ይገባናል። የጌታ ኢየሱስ ክርስቶስን ሞት ጥቅማችን አድርገን ስንኖር መስቀሉን መውደዳችን ነው። የመስቀሉን ሥራ መቀበላችን ነው። እንዲህ ያለውን አቋም ባልጠበቀ መልክ አማኞች ሲኖሩ ብዙ ስህተቶች ይፈጠራሉ። ኢየሱስን ህይወት አድርጎ መኖር ያለ ኢየሱስ በትንሣኤ ህይወት መኖር ምን ማለት እንደሆነ ማወቅ አለብን። ከኢየሱስ የተነሳ የሚገኙትን መንፈሳዊ በረከቶችና የኃይልና የስልጣን ጉዳዮችን የቱንም ያህል በመንፈሳዊ ነገር ቢያጓጉን እንኳን ሁሉንም ያለ ኢየሱስ ክርስቶስ እንደሚኖሩን ማሰብና መመልከት ትልቅ መንፈሳዊ ቀውስና አደጋ ያመጣል። ኢየሱስ ክርስቶስ ያለ እርሱ በርሱ የተገኙትን ነገሮች አግኝተን ልንኖር አይደለም የሞተልን። እኛን ከራሱ ጋር አጣብቆን እርሱ ራስ እኛ ብልቶቹ አካሉ ያደረገን በርሱ እንድንኖር ነው እንጂ ከርሱ የተነሳ የተገኘውን የትንሣኤ ህይወትና ኃይል ያለ እርሱ አግኝተን ልንኖር ጌታ ኢየሱስ ክርስቶስ አልሞተልንም። ይህ ምን ጉዳይ ምን አይነት እጅግ በጣም መሰረታዊ ጉዳይ እንደሆነ ልብ ብለን ልናስብ ይገባናል። ያሁን ህይወትን ብቻ የሚመለከት አይደለም ይሄ፣ የሚመጣውንም ህይወት የሚነካ ነው። ሰማይ ምድር የተፈጠረበትን ዓላማ ዓለም ሳይፈጠር ከነበረው ከእግዚአብሔር እቅድ ጋር የሚጋጭ ነው። የኃጢአትን ምንነት የመውደቅን ያዳምን በአዳማዊነቱ በምድራዊነቱ የመቀረቱ ምስጢር እዚህ ውስጥ ነው ያለው። ለምን ሐዋርያው ጳውሎስ ሰውን በክርስቶስ አውቃለሁ የሚልበትን ምክንያት መመርመር ይገባናል። በመጀመሪያው አዳም የተገኘው ህይወታችን ከአዳም ጋር በምድራዊነቱና በስጋዊነቱ ከርሱ ጋር አንድ አደረገን። በመጨረሻው አዳም በኢየሱስ ክርስቶስ ሰው የሚታወቅበት ሁኔታ ግን ከመጀመሪያው አዳም የተለየ ነው። በመጨረሻው አዳም በኢየሱስ ክርስቶስ ሰው ሲታወቅ ለየት ያለ ነገር እንዳለ ማወቅ አለብን። አዳም ምድራዊ ማንነቱን ሰጥቶን ሞቶ ሙታን አድርጎናል። ሁለተኛው አዳም ኢየሱስ ክርስቶስ ግን ህይወትን የሚሰጠን ሆኖልን ከራሱ ጋር አጣብቆናል። አዳም የወለዳቸው ልጆች ካጠገቡ ርቀው በሌላ ቦታ በአካለ ስጋ ከስፍራ በስፍራ ከርሶ ተለያይተው ሊኖሩ ይችላሉ። ማንም ሰው በጌታ በኢየሱስ ክርስቶስ አምኖ የዳነ ሁሉ እንደ ቅርንጫፍ ከጌታ ከኢየሱስ ክርስቶስ ጋር ሳይጣበቅ ከርሱ ጋር ሳይጋጠም የሱ መንፈስ ህይወቱ ሳይሆንለት ኢየሱስን በማመን የሚኖረውን ህይወት ያለ ኢየሱስ እንዲኖር የሚያደርግ አሰራር አያገኝም። ስለዚህ ጌታችን ኢየሱስ ክርስቶስ ለኔና ለእናንተ የሰጠንን ህይወት መመርመር አለብን። አዳም እንደሰጠን ህይወት አይደለም ኢየሱስ የሚሰጠን። ያለ ክርስቶስ ህይወት የለም። መጽሐፍ ቅዱስ እንደሚነግረን ወልድ ያለው ህይወት አለው ነው የሚለን። ኢየሱስ የሚሰጠን ህይወት ከርሱ ወጥቶ ያለ እርሱ የሚሆን ህይወት አይደለም። እርሱ ራሱ ለኛ ህይወት ሆኖልን እንድንኖር ነው የሚያደርገን። ሐዋርያት ከኢየሱስ በሚገኘው ህይወት ለመኖር የቻሉት ኢየሱስ ክርስቶስን ራሱን ህይወታቸው አድርገው ነበር እንጂ ኢየሱስ ባደላቸው ያለ እርሱ በሚያኖራቸው ህይወት እንደሚኖሩ አያስቡም ነበር። ጳውሎስ በዚህ ህይወት እንዴት እንደኖረ የሚናገረውን እስኪ እንመልከት። በመግቢያ ላይ እንዳነበብኩላችሁ በገላትያ ምዕራፍ 2 ከቁጥር 19 እስከ 20 ላይ እኔ ለእግዚአብሔር ያው ሆኜ ኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና ከክርስቶስ ጋር ተሰቅያለሁ። እኔም አሁን ያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ጳውሎስ ሲናገር የሚያስተላልፈውን ትልቅ እውነት እስኪ እንመልከተው። ጳውሎስ ለእግዚአብሔር ያው ሆኖ ለመኖር የሚያስፈልገው ነገር እንዳለ ይናገራል። ምክንያቱም ሲናገር እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ ስለሚል ዘንድ የሚለው ቃል ምክንያት ወይም ዓላማ አመልካች የሆነ ቃል እንደሆነ እናያለን። ለእግዚአብሔር ሕያው ሆኜ ለመኖር ምን ያስፈልገኛል? ለእግዚአብሔር ሕያው ሆኜ እኖር ዘንድ ያስፈልገኝ ነገር ምንድን ነው? ጳውሎስ ለእግዚአብሔር ሕያው ሆኖ እኖር ዘንድ ለሚለው ለሰጠው መልስ በሕግ በኩል ለሕግ ሞቼ ነበርና ይላል። ይህ አባባሉ እጅግ ከበድ ያለና ብዙ ማብራሪያ የሚጠይቅ ነው። ለእግዚአብሔር ሕያው ሆኖ ለመኖር በሕግ በኩል ለሕግም ለመሞት ምን ለምን አስፈልጊ ይሆናል? ይህ ራሱን የቻለ ጥልቅና ብርቱ የሆነ ትምህርት ነው። ይሁን እንጂ ጳውሎስ በዚህ ክፍል እንደሚናገረው ለእግዚአብሔር ሕያው ሆኖ ለመኖር በሕግ በኩል ለሕግ መሞት ያለበት ምክንያቱን በሮሜ 7:4 ላይ በጣም ግልጽ ባለ መንገድ ጳውሎስ ያስተምራል። እንዲህ ይላል፣ እንዲሁም ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል፣ ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ። አማኞች በሕግ የሚገደሉት ለሁለት ትልልቅ ምክንያቶች እንደሆነ እናያለን። ልብ እንበል የሚለውን እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል፣ ለእግዚአብሔር ፍሬ እንድናፈራ አንድ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ ሁለት። ለሕግ የተገደልንበት ምክንያት ለእነዚህ ሁለት ትልልቅ ነገሮች እንደሆነ ጳውሎስ ይናገራል። ስለሆነም በገላትያ ላይ የሚናገረውና በሮሜ ላይ የምንመለከተው አንድ አይነት ሐሳብ የያዙ እውነቶችን እናያለን። በገላትያ ላይ ለሕግ የተገደለው በሕግ በኩል እንደሆነ ይናገራል። የጌታ ኢየሱስ መስቀል ከሕግ በታች የነበርነውን ከሕግ እርግማን ሊያወጣን በሕግ በኩል ለሕግ በምንገደልበት ሞት ጌታ እንዳዳነን እናያለን። ይህ የሚሆንበት ምክንያት ከላይ እንደተመለከትነው እንዲሁ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ተገድላችኋል። ለምን? ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ ስለሚል ለእግዚአብሔር ፍሬ እንድናፈራና ከሙታን ለተነሳው ለኢየሱስ እንድንሆን ለነዚህ ለሁለት ዓላማዎች ለሕግ እንደተገደልን ያስተምራል። ለህግ የተገደልንበት ሞት በእኛ ህይወት እንዴት እንደሚሰራ ማወቅ ይገባናል። ጌታ ኢየሱስ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በህይወት መኖርን ግን ለማን ይኖራል ይላል? ለእግዚአብሔር ይኖራል ይላል ሮሜ 6 ቁጥር 10 ላይ። ውድ አድማጮች እነዚህ ነገሮች በጣም በጥልቀትና በስፋት ልናያቸው ይገባል። ጌታ ኢየሱስ ክርስቶስ የሞተው ሞት ለኃጢአት የተሞተ ሞት ነው። ለኃጢአት መሞት ማለት በኃጢአት መሞት ከሚባለው ሐሳብ የተለየ ነው። ለኃጢአት መሞት ማለት ከኃጢአት መለየትን ያሳያል። ምክንያቱም ከኃጢአት የተለየ ነው በሕይወት መኖርን ግን ለእግዚአብሔር ይኖራል የሚባለው። የኔና የእናንተን ሟች የሆነውን ምድራዊና ሥጋዊውን አዳማዊውን ሕይወት በሞቱ ከኃጢአት ለይቶን ጌታ ኢየሱስ ክርስቶስ በትንሣኤው ለእግዚአብሔር ሕያዋን ሆነን እንድንኖር አደረገን። ክብርና ምስጋና ለስሙ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ በትንሣኤ ሕይወት የሚኖረው ሕይወት ለእግዚአብሔር የሚኖርበት ሕይወት እንጂ። ውድ አድማጮች ጌታችን ኢየሱስ ክርስቶስ ለኃጢአት በሞተበት በዚህ ሞት ውድ ወገኖቼ ጌታ ኢየሱስ ክርስቶስ ለእግዚአብሔር በሚኖርበት በዚህ የትንሣኤ ሕይወት ውስጥ ነው አማኞች ሕይወታቸውን ኑሯቸውን የሚመለከቱት። የእግዚአብሔር ስም የተባረከ ይሁን። ስለዚህ በዚህ ክፍል ውስጥ እንደምንመለከተው ጳውሎስ ቀደም ብሎ በገላትያ ላይ ያለውን ልብ ብለን ብናይ እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና ይላል። ጳውሎስ በመስቀሉ ላይ እንደሞተ በክርስቶስ ሞት እሱም እንደሞተ ሲናገር ይሄንን የምቀበለው ይሄ ሞት በእኔ ሕይወት ይሰራል ብዬ ማምነው እኔን ለእግዚአብሔር እንድኖር ለማድረግ ነው ይላል። ቀጥሎ ከክርስቶስ ጋር ተሰቅያለሁ እኔም አሁን ሕያው ሆኜ አልኖርም ክርስቶስ ግን በእኔ ይኖራል። አሁን በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። በዚህ ክፍል እንደምንመለከተው ጳውሎስ እኔ አሁን ሕያው ሆኜ አልኖርም ይላል። ኬኔት ሄገን እንደሚለው መናፍቃኖቹ እንደሚያስተምሩት ከመስቀል ላይ የወረደ ጳውሎስ ሳይሆን የምናየው በመስቀል ላይ የቀረ ጳውሎስን ነው የምናየው። እኔም አሁን ሕያው ሆኜ አልኖርም ትላንትና አይልም ከትላንት ወዲያ አይልም እኔ አሁን ሕያው ሆኜ አልኖርም እኔ የማልኖር እንዳልኖር በሚከለክለኝ በመስቀሉ ላይ እኔን በመስቀሉ ላይ አስቀምጬ እዛው ስፍራዬን ጠብቄ እኔ አሁን የምኖረው በሕይወት በእኔ ውስጥ በሚኖረው በኢየሱስ ክርስቶስ ላይ ባለ እምነት ነው ይላል። የእግዚአብሔር ስም የተባረከ ይሁን። በሕግ በኩል ለሕግ ሞቻለሁ ካለ ለምንድነው አሁን ሕያው ሆኜ አልኖርም የሚለው? ለምንድነው የምንፍቅና መምህራኑ እንደሚያስተምሩት መንፈስ ቅዱስ ከመቀበለው በፊት ሞቻለሁ አሁን የምኖረው በዙፋን ሃይማኖት ነው ለምን አይልም? አሁን ሕያው ሆኜ አልኖርም የሚለው አሁን መኖር ያለበት በዙፋኑ ላይ ያለው ኢየሱስ ስለሆነ ነው። የክርስትና ሕይወት በእግዚአብሔር ልጅ በኢየሱስ ላይ ባለን እምነት እንኖራለን እንጂ ያንን የትንሣኤውን ሕይወት ለራሳችን ክሌም አድርገን መስቀል አልባ በሆነ ሕይወት እኛ እየኖርን ነው ብሎ ማለት ትልቅ ዲሰፕሽን ነው፣ ትልቅ ስተት ነው። ምንም እንኳን እግዚአብሔር እኛን ከክርስቶስ ጋር በሰማያዊ ስፍራ ቢያስቀምጠንም የሚጎሰም ሥጋና ዕለት ዕለት መስቀል እየተሸከምን ልንክዳት የምትገባ ነፍስ እንዳለችን መርሳት የለብንም። የሚገደል የሚሰቀል ብልት የለኝም እኔ በዙፋን ሃይማኖት ነው የምኖረው የመስቀል ሃይማኖት አልፈልግም ብሎ ማመን በድቅድቅ ጨለማ ውስጥ የሚያስገባ ሰይጣናዊ እምነት ነው። እንዲህ የመሰለውን ትምህርት የምንገት የምናስግት ሁሉ ምን እያደረገን እንዳለ እግዚአብሔር ልቦናን ይስጠን። ዛሬ ሰይጣን ለሰለጠነበት አጋንንታዊ የእምነትና የብልጥግና ትምህርት ህዝባችንን ያጋለጥን የነ ኬኔት ሄገንንና የእርሱ ደቀ መዝሙር የሆነውን እንደነ ኬኔት ኮፕላንድ የመሰሉትን ሐሰተኛ መምህራን በማድነቅ የምንከተል ሁሉ ከጠማማ ወንጌላቸው ብንመለስ ይሻላል። ጳውሎስ ከክርስቶስ ጋር ተሰቅያለሁ ብቻ አይደለም የሚለው ያ ስቅላት እኔ አሁን ሕያው ሆኜ እንዳልኖር አድርጎኛል ነው የሚለው። የመስቀሉን ቋንቋ አይደለም የሚናገረው አሁን ማለት አሁን አይደለም ጳውሎስ በየለቱ መስቀሉን ጌታ ተሸክማችሁ ዙሩ እንደሚል እለት እለት በስጋችን ሞቱን እንሸከማለን እንደሚል ከኢየሱስ የተነሳ ለሞት አልፈን እንሰጣለን እንደሚል ያንን ማድረጉን አያሳይምን? ስለዚህ በእና በሐዋርያት እምነት መሰረት የጌታን ሞት የጌታን መስቀል እለት እለት አማኞች እንደሚጠቀሙበት እናያለን። ጳውሎስ አሁን ካልኖረ ታዲያ ማን ይኖራል ብለን ብንጠይቅ ክርስቶስ በእኔ ይኖራል ይላል። ጳውሎስ አሁን ያው ሆኛል ኖርም ይያለ እንዴት እንደሚኖር ሲያስረዳ እኔ አሁን ያው ሆኛል ኖርም ክርስቶስ በእኔ ይኖራል። አሁን በስጋ የምኖርበት ኑሮ በስጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይያለ ይናገራል። ራሴን አምኛ አይደለም እኔ እንዲህ ነኝ ይያልኩ ክሌሚት በሚባል የተሳሳተ አመለካከት አይደለም የእግዚአብሔር ልጅ ያመንኩ ነው። እኔነቴን ተበተመለከተ አድራሻዬ መስቀል ነው ይላል ጳውሎስ። ጳውሎስ አሁን ያው ሆኘ እንዳልኖር ይሆንኩት ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት ለመኖር ከመፈለገ የተነሳ ነው። መናፍቃኑ ግን ራሳቸውን ከመስቀል ላይ በማውረድ በዙፋን ላይ እንዳሉ በሚያኖራቸው ለመጽሐፍ ቅዱስ እንግዳና ባዕድ በሆነ እምነት መተማመኛ አድርገው ያላገኙትን እንዳገኙት በግድ ያመኑ ይኖራሉ። ለብዙ የውሸትና የሐሰት አሰራር ህዝብን ያጋልጣሉ። ጳውሎስ ራሱን ያመነ ወይንም የእምነት መመሪያ እንደሚያስተምሩት እምነትን ያመነ ሳይሆንም ይኖረው ስለ እርሱ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለ እምነት የሚኖር እንደሆነ እናያለን። የሰማችሁትን ለደህንነት ለመመለስ ያድርግላችሁ ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።